ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት የዛሬ ሰኞ ሐምሌ 11 2014 ዓ.ም ዝግጅታችን ጀመረ። ጌዲዮ ዞን ውስጥ የጸጥታ ሁኔታ በተለየ መልኩ ጥብቅ መደረጉን ነዋሪዎች ገለጹ።
ሁለት እግር ባጃጅ የሚያስከረክሩ ሞተረኞች በቁጥር በዞናችን ላይ ወደ 48,000 ይጠጋሉ። እነዚህ ወጣቶች ያው ስራ እድል ተፈጥሮላቸው የሰሩ በእነሱ ስር የሚተዳደሩ ብዙ ዜጎች አሉ። ይህ ባለበት ሁኔታ ደግሞ አጋጣሚ ማንኛውም ሞተር እንቅስቃሴ መደረግ የለበትም በሚል ዛሬ ላይ እንቅስቃሴዎች ሁሉ ቆመዋል።
ነዋሪዎች አንዱ ናቸው። በሌላ በኩል መንግስት የጸጥታውን ሁኔታ በዞኑ ጥብቅ ያደረገው በህቡ የተደራጁና ከተማውንና አካባቢውን ለመረበሽ የተዘጋጁ ቡድኖች እንዳሉ መረጃው ስለደረሰውና አስቀድሞ ዜጎችን ከጥቃት ለመከላከል እንደሆነ አስታውቋል። በዚህ ዙሪያ ሰፋ ያለ ዘገባ አለን። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ፍርድ ቤት የክስ መቃወሚያውን አሰምቷል። በዚህም ዙሪያ ዘገባ አለን። በአትሌት ጎቶይቶም ገብረስላሴ ለኢትዮጵያ ሶስተኛውን የወርቅ ሜዳሊያ አስገኝታለች። የዛሬ የሰኞ ምሽት የስፖርት መሰናዶ ዝርዝሩን ይዟል። ሌሎች በርከት ያሉ ቅንብሮችንም በምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በምስልና ድምፅ ዝግጅት ግርማ ደገፋውና ሲሳይ አሸናፊ አብረውን ያመሻሉ። እንዲሁም በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። የዌብና የማህበራዊ ድረገጽ ፕሮዲዘራችን አባየው ገበያው ናት። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንወስዳችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የትግራይ አማጽያን ከኢትዮጵያ መንግስት ጋር የሚደራደር ቡድን መሰየማቸውን የህወሓት ቃል አቀባይን ጠቅሶ አጃንስ ፍራንስ ፕሬስ ወይም ኤኤፍፒ ዛሬ ዘግበዋል። ይህ የተሰማው የኢትዮጵያ መንግስት ከህወሓት ጋር ስለሚደረገው ድርድር እንዲያጠና የሰየመው ቡድን የመጀመሪያ ስብሰባውን ባደረገ ሳምንት ባልሞላ ጊዜ ውስጥ መሆኑን ኤኤፍፒ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ የሚደረጉ ድርድሮች በሙሉ በአፍሪካ ህብረት አማካኝነት ብቻ እንዲሆን በአጽንኦት መግለጹን ህወሓት ማጣጣሉ ለድርድሩ ሂደት እንደ ፈተና እንደሚታይ ዘገባው አመልክቷል። የአፍሪካ ህብረት ልዩ መልእክተኛ የሆኑት የናይጄሪያ የቀድሞ ፕሬዚደንት ኦሊሴንጎ ኦባሳንጆ ለጠቅላይ ሚኒስትር አብይ ቅርበት አላቸው ሲል ስጋቱን የገለጸው ህወሓት ንግግሩ በኬንያ አስተናጋጅነትና በፕሬዝደንት ኡሁሩ ኬንያታ አደራዳሪነት ቢካሄድ እንደሚመርጥ ማሳወቁን በዘገባው ተገልጿል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከፍተኛ ባለስልጣናት ያሉበትን ተደራዳሪ ቡድን ወደ ናይሮቢ ለመላክ ዝግጁ እንሆናለን ሲሉ የነገሩት መሆኑን ኤኤፍፒ ዘግቧል። አቶ ጌታቸው አክለውም ሁሉንም የድርድር ሂደቶች ለአፍሪካ ህብረት ማቅረቡ ለእኛ እጅግ ኃላፊነት የጎደለው ነገር ይሆንብናል ማለታቸውን ዘገባው ጠቅሶ ንግግሩ በሰላም ጥረት የውስጥ ንቁ ተሳትፎ ያላቸውን ኬንያታን ማሳተፍ ይኖርበታል ሲሉ አክሎ መናገራቸውን አመልክቷል። በኢትዮጵያ መንግስት በኩል የተሰየመ ቡድን በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የሚመራ መሆኑም ተዘግበዋል። በትግራይ ክልል ከታሰሩት አምስት የቴሌቪዥን ጋዜጠኞች ሶስቱ ከጠላት ጋር በመተባበር የሚል ክስ እንደተመሰረተባቸው ቤተሰቦቻቸው ገለጹ። ሁለቱ ጋዜጠኞች ግን እስካሁን ክስ ሳይመሰረትባቸው በእስር ላይ እንደሚገኙ ተናግረዋል። ሙሉጌታ አጽብሃ ዝርዝር አለው።
በትግራይ ክልል ትግራይ ቴሌቪዥን ይሰሩ የነበሩ ተሾመ ጠማለው፣ ኃይለ ሚካኤል ገሰሰና ምስግና ስዩም የተባሉ ጋዜጠኞች ከ53 ቀናት በፊት ነበር የታሰሩት። ወደ መገናኛ ብዙሃን ቀርበው መግለጽ ያልፈለጉ የታሰሩ ጋዜጠኞች ቤተሰብ በዛሬው ዕለት ለሰባተኛ ጊዜ ችሎት ከቀረቡ በኋላ ከጠላት ጋር በመተባበር በሚል ሶስቱ ጋዜጠኞች ክስ እንደተመሰረተባቸው በችሎቱ ሰምተናል ብለዋል። በዛሬው ዕለት የመቀለ ከተማ ሰሜን ምድብ ችሎት በነበረው ችሎት ሶስት ጋዜጠኞች ጋዜጠኞች ከታሰሩ ከ53 ቀናት በኋላ በመቀለ ዞን ፍርድ ቤት አቃቢ ህግ ክስ እንደመሰረተባቸው በችሎቱ ተገልጿል ሲሉ ነው የተናገሩት።
ከሰሱበት አንቀጽ የክልሉ መንግስት ስራ አስፈጻሚ ምክር ቤት መጋቢት ወር 2014 ዓ.ም ባጸደቀው ያስቸኳይ ጊዜ ደንብ አንቀጽ 86 ከጠላት ጋር በመተባበር በሚል በመሆኑ የዋስ መብት የማያሰጥ ነው ተብሎ መከልከሉም የገለጹት እነዚህ ቤተሰቦች የታሰሩበት ቦታ ንጽህና የጎደለው ነው በማለትም ገልጸዋል። በግምገማ ከስራ ታግደው የነበሩ ሀበን ሐለፈውና ዳዊት መኮንን የተባሉ ጋዜጠኞች ክስ እንዳልተመሰረተባቸው ተነግሯል። የሀበን ሐለፈውም ጠበቃ አቶ መስፍን አርያም
እስካሁን 51 ቀን አርጓል በህግ ከተሰረ 13 ቀጠሮችን ማልፈናል። እስካሁን ሀበን ምንም ያገኘው ፍትህ የለም። እስካሁን ወይም አልተከሰሰም ወይም ወንጀለኛ አይደለም ተብሎ መዝገብ አልተዘጋም። እስካሁን 13 ቀጠሮችን 51 ቀናት በእስር ላይ ይገኛል። በህግ አይን ስናየው የህግ መርህ ምን የሚላለ የዘገየ ፍትህ እንደተከለከለ ወይ ደግሞ መብቱን እንደተነሳ ተደርጎ የሚወሰድ ማለትና ስለዘገየ እስካሁን እኛ ያገኘነው መፍትሄ ወይ ደግሞ ፍትህ የለም ብለን ነው የምናምነው።
ባለፈው አመት የኢትዮጵያ መንግስት ክልሉ ተቆጣጥሮ በነበረበት ጊዜ ፈጽመውት በተባለ ጉዳይ ነው ተጠርጥረው የተያዙት ተብሏል። በጉዳዩ ካሁን በፊት የመቀለ ከተማ አቃቢ ህግ ጽህፈት ቤት ለአሜሪካ ድምጽ የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን በሌላ በወንጀል ተጠርጥረው ነው በማለት ገልጾ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ጋና በቫይረስ የሚተላለፈው ማርበርግ የተባለው በሽታ ወረርሽኝ ለመጀመሪያ ጊዜ በአገሪቱ ውስጥ መታየቱን አስታወቀች። ከተላላፊው የኢቦላ በሽታ ጋር ተመሳሳይ ዝርያ ያለው መሆኑ የተነገረለት ማርበርግ የልብና የደም ስር የመሳሰሉትን የተለያዩ የሰውነት ክፍሎች ላይ ጉዳት የሚያስከትል የተቅማጥ፣ የትውከትና የማቅለሽለሽ ምልክቶችን የሚያሳይ መሆኑ ተመልክቷል። የዓለም ጤና ድርጅት በጋና ደቡባዊ ክፍል አሻንቲ ግዛት ምልክቱ በታየባቸውና ግንኙነት ባልነበራቸው ሁለት ለህልፈት በተዳረጉ ሰዎች ላይ ቀደም ሲል ከተገኘው የምርመራ ውጤት ማረጋገጡን አስታውቋል። ከነዚህ ሁለት ሰዎች ጋር ግንኙነት በነበራቸው ከ90 በላይ ሰዎች ላይ ክትትል ያደረገ መሆኑንም የዓለም ጤና ድርጅት አመልክቷል። የማርበርግ በሽታ በምዕራብ አፍሪካ ሲከሰት ለሁለተኛ ጊዜ መሆኑ ሲገለጽ ባለፈው ዓመት መስከረም ወር ጊኒ ውስጥ መታየቱ ተገልጿል። ክትባት ያልወጣለት ማርበርግ በአንጎላ፣ ኮንጎ፣ ዲሞክራቲክ ሪፐብሊክ፣ ኬንያ፣ ደቡብ አፍሪካና ዩጋንዳ ውስጥ መታየቱ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ሩሲያ የኦዴሳንና ሌሎች የዩክሬን ወደቦችን ለመክፈት በዚህ ሳምንት ተስማማለች ብለው ተስፋ እንደሚያደርጉ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ዛሬ ሰኞ በሰጡት መግለጫ ተናግረዋል። እርምጃው ብዙ አገሮች ውስጥ ለተፈጠረው የምግብ እጥረት መፍትሄ እንደሚሰጥ ይጠበቃል። ቦሬል ብራስልስ ውስጥ ለጋዜጠኞች በሰጡት መግለጫ ሩሲያ ከዩክሬን እህል እንዲወጣ መፍቀድ አለባት ወይም ዓለም አቀፍ ማህበረሰብ ሩሲያ ስለ ሰው ልጆች ምንም ደንታ ሳይሰጣት ምግብን እንደ ጦር መሳሪያ እየተጠቀመችበት ነው ብሎ መናገር ይኖርበታል ብለዋል። ይህ የዲፕሎማሲ ጨዋታ አይደለም፣ ለብዙዎች ሰዎች የህይወትና የሞት ጉዳይ ነው ብለዋል ቦሬል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ የአገር ውስጥ ደህንነት ኃላፊውንና የጠቅላይ አቃቢ ህጋቸውን የሚደረግባቸው ምርመራ እስኪጣራ ከኃላፊነታቸው ተነስተው እንዲቆዩ ማዘዛቸውን የአስተዳደራቸው ረዳት ዛሬ ሰኞ በሰጡት መግለጫ አስታውቀዋል። የደህንነት ኃላፊው ኢቫን ባካኖቭና ጠቅላይ አቃቢ ህጓ ኢሪና ቬዲክኮቫ የተባረሩት በሩሲያ ሰላዮች ላይ በቂ ክትትል ማድረግ ባለመቻላቸው መሆኑ ተመልክተዋል። ከሁለቱ ባለስልጣናት ቢሮዎች በሩሲያ ቁጥጥር የሚገኙ ግዛቶች ከዩክሬን ጥቅም ተቃራኒ በሆነ መንገድ ሲሰሩ የተገኙ ከ60 በላይ ሰራተኞች መኖራቸውን እንዲሁም ከ651 የክህደትና መመሳጠር ክስ የተመሰረተባቸው የህግ አስከባሪ ባለስልጣናት እንዳሉ ዘለንስኪ እሁድ ምሽት ባስተላለፉት የቪዲዮ መልእክት መናገራቸው ተገልጿል። ባካኖቭ ከዘለንስኪ ጋር ከልጅነት ጀምሮ የቆየ ወዳጅነት የነበራቸው መሆኑ ተመልክተዋል። ከምጣኔ ሀብትና የፖለቲካ ቀውስ ለመውጣት እየታገለችና በተፈጠረው አለመረጋጋት ውስጥ ባለችው ሽሪላንካ የምክር ቤት ህግ አውጪዎች አዲስ ፕሬዚደንት ለመምረጥ ከመሰብሰብ ሁለት ቀናት በፊት የሽሪላንካ ተጠባባቂ ፕሬዚደንት ራኒል ዊክሬሜሲንግሄ የሁለት ቀናት አስቸኳይ ጊዜ አዋጅ ማውጣታቸው ተነገረ። አስቸኳይ ጊዜ የወጣው የህዝቡን ደህንነት ፍላጎት ለማሟላት፣ ህዝባዊ ስርዓት ለማስፈንና ለህብረተሰቡ ህይወት መሰረታዊ የሆኑ ፍጆታዎችና አገልግሎቶችን ለመጠበቅ ሲባል መሆኑን ትናንት እሁድ አመሻሹ ላይ የወጣው የባለስልጣኑ መግለጫ አመልክቷል። ዊክሬሜሲንግሄ ተጠባባቂ ፕሬዚደንት ሆነው ቃለ መሐላ የፈጸሙት የአገሪቱ የቀድሞ ፕሬዚደንት ጎታባያ ራጃፕክሳ ባለፈው ሐሙስ ስልጣን መልቀቃቸውን ካሳወቁ በኋላ ነው። ዩናይትድ ስቴትስ በደቡባዊ ቴክሳስ ግዛት ዩቫልዲ ውስጥ እንደ አውሮፓ አቆጣጠር ግንቦት 24 በጅምላ አጥቂው የተገደሉት 19 ተማሪዎችና መምህራን ተጠያቂዎቹ ሕግ አስከባሪዎችና ሌሎች መሆናቸውን አዲስ የምርመራ ውጤት አመለከተ። ለጥቃቱ ምላሽ ለመስጠት በስፍራው የደረሱት ሕግ አስከባሪዎች ያልተቀናጀና እጅግ የዘገየ እርምጃ ከሁለት ወራት በፊት ለተካሄደው አሰቃቂ ጥቃት ተጠያቂ መሆኑን የምርመራ ውጤት ማመልከቱ ተዘግቧል። ምርመራውን ያካሄደው የቴክሳስ ሕዝብ ተወካዮች ኮሚቴ እልቂቱን ከፈጸመው የ18 ዓመቱ ወጣት ሳልቫዶር ራሞስ ውጪ የተፈጸመ ሌላ እኩይ ተግባር አለመኖሩን አመልክተዋል። ይሁን እንጂ ሕግ አስከባሪዎቹ ፖሊሶች ግድያ ወደ ተካሄደበት አራተኛ ክፍል ውስጥ ዘልቀው በመግባት ገዳዩን ከመጋፈጣቸው በፊት አንድ ሰዓት በላይ በመቆየታቸው ጥፋተኛ አድርጓቸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 11 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንወሰዳችሁ። ጌዲዮ ዞን ውስጥ የጸጥታ ቁጥጥር በተለየ ሁኔታ መጥበቁን ነዋሪዎች ገለጹ። ቁጥጥሩ የጠበቀው የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል ያወጣውን መግለጫ ተከትሎ መሆኑን ተናግረዋል። ከዛሬ ሐምሌ 11 2014 ዓ.ም በኋላም ማንኛውም የባለ ሁለት እግር ተሽከርካሪ ላይ የሰዓት እላፊ መታወጁን ተናግረዋል። የጌዲዮ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነ ጥያቄያችንን በኃይል እንፈጽማለን የሚሉ ቡድኖች በህቡ ስለመደራጀታቸው መረጃ እንዳለው ጠቅሶ መግለጫ ያወጣው የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ የክልልነት ጥያቄ በሰላማዊ መንገድ ምላሽ እንዲያገኙ የአመጽና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ መንግስት እርምጃ እንደሚወስድ አሳስቧል። ዘገባው የዮናታን ዘብዴዎስ ነው፣ ከሐዋሳ እንደሚከተለው አጠናቅሮታል።
ስሙ እንዳይጠቀስ ጠየቀና የመንግስት ሰራተኛ መሆኑን የገለጸልን አንድ የዲላ ከተማ ነዋሪ በከተማው የጸጥታ ቁጥጥር መጥበቁን ተናግሯል።
ሁለት እግር ባጃጅ የሚያሽከረክሩ ሞተረኞች በቁጥር በዞናችን ላይ ወደ 48,000 ይጠጋሉ። እነዚህ ወጣቶች ያው ስራ እድል ተፈጥሮላቸው የሰሩ በእነሱ ስር የሚተዳደሩ ብዙ ዜጎች አሉ። ይህ ባለበት ሁኔታ ደግሞ አጋጣሚ ማንኛውም ሞተር እንቅስቃሴ መደረግ የለበትም በሚል ዛሬ ላይ እንቅስቃሴዎች ሁሉ ቆመዋል።
ሌላ በንግድ ስራ እንደሚተዳደሩ የገለጡት አስተያየት ሰጪ ከተማው ሰላማዊ መሆኑና ስራቸውን ተረጋግተው የሰሩ መሆናቸውን ገልጸዋል።
ሰላም ነው። ሱቅ ከፍተን እየሰራን ነው። ሰላማዊ የጸጥታ ኃይላት ደግሞ እየተንቀሳቀሱ ነው። ከተማ የተለየ ነገር የለም። ምንም ችግር የለም። እኔ እስካሁን የሰማሁት ምንም ነገር የለም።
አስተያየት ሰጪዎቹ ቁጥራቸው የበዙ ያሏቸው የክልል ልዩ ኃይል፣ የፌዴራል ፖሊስና የሀገር መከላከያ ሰራዊት በወታደር ተሽከርካሪዎች እየተመላለሱ ከተማውን እንደሚቃኙ አስታውቀዋል። የገዲኦ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነ ጥያቄያችንን በኃይል እናስመልሳለን የሚሉ ቡድን በህቡ ስለመደራጀታቸው መረጃ እንዳለው ጠቅሶ መግለጫ ያወጣው የፌዴራል የጸጥታና የደህንነት ጋራ ግብረ ኃይል የክልልነት ጥያቄዎችን በሰላማዊ መንገድ ምላሽ እንዳያገኙ የአመፅና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ መንግስት እርምጃ ይወስዳል ሲል አሳስቧል። ቡድኑ ሐሰተኛ የማህበራዊ ትስስር ገጾችን በመክፈት የተዛቡና የፈጠራ መረጃዎችን እያሰራጨ እንደሚገኝም ግብረ ኃይሉ በመግለጫው አስፍሯል። የገዲኦ ዞን የሰላምና የጸጥታ መምሪያ ኃላፊ አቶ አበባዮ ኢሳያስ ከዛሬ ሐምሌ 11 2014 ዓ.ም ጀምሮ ላልተወሰነ ጊዜ በሁሉም ወረዳዎችና ከተማ አስተዳደሮች ማናቸውም የመንግስትም ሆነ የግል ባለሁለት ጎማ ሞተር ተሽከርካሪዎች እንዳይንቀሳቀሱ መወሰኑን ለቪኦኤ ተናግሯል።
ሳከም ደህንነትም ይሁን ለህዝባችን ሰላም ሞተረኞች ተጠንቅቆ መሄድ ስላለባቸው ከዚህ አንጻር ከቦታ ቦታ ለመዘዋወርን እንደምቹ አጋጣሚ የሚጠቀሙት የእኛ የውስጥ ሞተርም ይሁን ሌላ አካባቢ የሚመጣ ሞተረኛ ተጠቅሞ ስለሆነ የሚንቀሳቀሱት ከዛ አንጻር ነው።
በምግብና በመጠጥ ቤቶችም ላይም የሰዓት እላፊ ገደብ መጣሉንም ተናግሯል።
በተለያየ መንገድ በርከት ያሉ ሰዎች በየአካባቢ ቁጭ ብሎ የተለየ ምክክር መደረግ እንደሌለበት ህዝቡ ለራሱ ደህንነት ሲል አሁን ይህን ራሱ እስክንሻገር ድረስ እነኚህም አካባቢዎች ላለውን ነገር እንዲጠነቀቅ ብለናል። ሁለተኛ መጠጥ ቤቶችና ምግብ ቤቶች ከምሽቱ 3 ሰዓት በኋላ ለደህንነት ሲባል በጊዜ አገልግሎታቸው ሰጥቶ ተጠቃሚ ማህበረሰብ በጊዜ ተጠቅሞ ወደ ቤት እንድመለስ እስከ 3 ሰዓት ይህን ህዝቡ እንዲያከብርና እንዲጠብቅ ብለን ሰጥተን ነበር። ትናንት ማታም በተገቢ መንገድ ህዝቡ ተጠቅሞ ሰዓቱን አክብሮ ወደ የቤቱ የሄደበት ሁኔታ አለና እነኚህ ነገሮች ናቸው።
ገዲኦ ዞን የስዳማ ክልል ከደቡብ ክልል ሲወጣ ከኦሮሚያና ከስዳማ ክልል ውጪ ከየተኛውም የደቡብ ክልል አስተዳደራዊ ወሰን ጋር የማይገናኝ ዞን ሆኖ ቆይቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስት ስር የሚገኙ በክልልነት ለመደራጀት ሲሉ በምክር ቤቶቻቸው ወስነው ለክልል ምክር ቤት አሳውቀው የክልል ምክር ቤት ደግሞ ለፌዴሬሽን ምክር ቤት ማስተላለፍ አይዘነጋም። በደቡብ ክልል የተለያዩ ዞኖች ከመዋቅር ጥያቄ ጋር በተያያዘ በሚፈጠሩ ሁከት የሰው ህይወት እንዲያልፍና ንብረት እንዲወድም ምክንያት መሆኑን መዘገባችን ይታወሳል። በገዲኦ ዞንም ተመሳሳይ ችግር ከመፈጠሩ በፊት መንግስት ከተማዋን መቆጣጠሩን የሚደግፉ የመኖራቸውን ያክል ምንም ባልተፈጠረበት ከልክ በላይ የሆነ ወታደር ከተማዋን መውረሩ ግራ ጋብቶናል ያሉም አልጠፉም።
የግጭት መንፈስ የሚቀሰቅሱ ጉዳዮች ሁሉ እንደሌሉ ነው። ነገር ግን ከኃይል በላይ ምንም ከተማ ሰላማዊ በሆነበት ሁኔታ ላይ የፌደራል ፖሊስ ኃይል፣ ልዩ ኃይል፣ አካባቢ ፖሊስ ምድሻን አስማርቶ ከተማ ውስጥ በጣም የመዞርና ህዝቡን ይበልጥ ደግሞ የማሸበር ሁኔታ እየተስተዋለ ስለሆነ ይህን ሁኔታ መንግስት በአጽንኦት በተደራጀ ሁኔታ ጉዳዮችን ቢያይበት የተሻለ ይመስላል የሚል ነው።
ከዚህ ጋር በተያያዘ የዞኑ መንግስት ማንኛውም አይነት ህዝባዊ ሰልፍ እንዳይደረግ ትእዛዝ አስተላለፈ ሲሆን ሰላማዊ ሰልፍ የማድረግ ህገ መንግስታዊ መፍት መጣስ አይሆንም ተብለው የተጠየቁት አቶ አበባየው
ሰው የራሱን መፍት ለማስጠበቅ ሰላማዊ ሰልፍ ሰላማዊ በሆነ መንገድ ጥያቄ አቅርቦ ሊወጣ ይችላል። ይህን እንደምቾ አጋጣሚ ተጠቅሞ የሆነ ጥቃት የሆነ ውከት ቢፈጠር የህዝባችን ይጎዳል።
በሌላ በኩል የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም ለቪኦኤ በሰጡት ቃለ መጠይቅ ክልሉን በአዲስ መልክ ለማደራጀት ከህዝብ ጋር ውይይት የተደረገ መሆኑን አረጋግጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነው የምትከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። በኦሮሞ ብሔረሰብ አስተዳደር ጅሌ ጥሙጋና በሰሜን ሸዋ ዞን ኤፍራታ ግድም አጎራባች አካባቢዎች ሰሞኑን ተፈጥሮ የነበረውን ግጭት መከላከል አልቻሉም፣ መንግስታዊ ኃላፊነታቸውም አልተወጡም የተባሉ 5 የጅሌ ጥሙጋ ወረዳ አመራሮች ከስራ መታገዳቸውን የኦሮሞ ብሔረሰብ ዞን አስታውቋል። የሰሜን ሸዋ ዞን በተመሳሳይ የዞኑን ፖሊስ ኃላፊ ከስልጣናቸው ማንሳቱን ጠቅሶ እርምጃው እስከ ቀበሌ ድረስ እንደሚቀጥል ገልጿል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል።
የኦሮሞ ብሔረሰብ አስተዳደር ዞን መሰረታዊ ባህላቸው የሰላም መረጋጋትና የህዝብ ውይይት ላይ እየሰራ ሲሆን የህዝቡን ሰላም አላረጋገጡም፣ ደህንነቱንም አላስጠብቁም ባላቸው አመራሮች ላይ ፖለቲካዊና አስተዳደራዊ እርምጃ መውሰዱን የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን ለአሜሪካ ድምጽ አስታውቀዋል።
5 አመራሮች ላይ እርምጃ ተወስዷል። 4 የፖለቲካ አመራሮች ናቸው የፖለቲካዊ እርምጃ፣ 1 የፖሊስ አመራር ላይ ደግሞ በህግ ተጠያቂ እንዲሆን በቁጥጥር ስር እንዲውል አድርገናል። በተጨባጭ ፖሊሶች አስፈላጊውን እርምጃ ወስደው ጉዳዩን ማብረድ ይችሉ ነበረ። ከስምሪቱ ከምንም ጋር ተያይዞ የነበሩ ችግሮች ተገምግመው በቁጥጥር ስር የማዋል ስራ ተሰርቷል። እሱ ይሄ እስከ ታች እስከ ቀበሌ አጠቃላይ የማጥራቱ ስራ በመድረኮች የሰራ ነው ያለው።
የጅሌ ጥሙጋ ወረዳ ዋና አስተዳዳሪና ምክትላቸው እንዲሁም 2 የወረዳ የድርጅት አመራሮች ፖለቲካዊ እርምጃ ተወስዶባቸዋል ያሉት አቶ ጀማል ለህይወት መጥፋትና ንብረት መውደም ምክንያት ናቸው ተብለው የተጠረጠሩት እነዚህ አመራሮች ከስልጣናቸው እንዲነሱ መደረጉን ዘርዝረዋል።
ችግሩ መነሻ ግልጽ ነው፣ ይታወቃል። በግለሰቦች ግጭት ነው። በከብትና በሳር ግጭቱ ተነስቷል። ግጭቱ ከብት በተወሰደባቸው እና በቡድኖች መካከል ነው የነበረው። ስለዚህ ያ ግጭት እንደተከሰተ ፈጥኖ የማስተካከል ስራ የዞንም አቅጣጫ ሰጥተን ሌሊት ከ9 ሰዓት ድረስ ተሰርቶ ያ የማረጋጋት ስራ ተሰርቶ ነበር በሁለቱም ወገን። ጠዋት 4 ሰዓት ላይ መልሶ የአገር ሽቶ እንግዲህ ወደ ህዝብ ለህዝብ ግጭት የገባው። ስለዚህ ይሄ ነገር ሳይደርስ ይህን ማስቆም ያልቻሉ አመራሮች ለህይወት መጥፋትና ለንብረት መውደም ምክንያት የሆኑ አመራሮች ህዝባቸውን ከጥቃት ማዳ ማዳን አልቻሉም። ሌላውንም ወንድሞቻችን ከጥቃት ማዳን ያልቻሉ አመራሮች በዋናነት የአመራር ስራ የህዝብን ሰላም መጠበቅ፣ የህዝብን ደህንነት መጠበቅ በመሆኑ በዚህ ደረጃ ላይ ችግሩ ዳግም መከሰቱ አንድም በችላባይነት ሁለትም መስራት የሚገባቸውን ስራ ባለመስራት የህዝብ ለህዝብ ግጭት ተነስቷል። ከዛም አልፎ የህይወትና የንብረት ውድመት ደርሷል። ስለዚህ ይሄ በራሱ ሲታይ ፖለቲካሊ እርምጃ የሚያስወስድ ሆኖ ስላገኘ ነው እርምጃ ወስደናል።
አመራሮቹን ከስልጣን ከማንሳት ባለፈም እንደ ጥፋታቸውና እንደሚገኘው መረጃ በህግ ተጠያቂ ሊሆኑም እንደሚችሉ አመልክተዋል። ከስልጣናቸው እንዲነሱ በተደረጉትም አዲስ አመራር መሰየሙን ጠቁመዋል። የሰሜን ሸዋ ዞን ዋና አስተዳዳሪ ታደሰ ገብረ ጻድቅ በበኩላቸው የክልሉ የጸጥታ መዋቅር እንዲሁም የክልልና የሁለቱ ዞኖች አመራሮች ባደረጉት ርብርብ ተከስቶ የነበረውን ችግር ጠላት ሲሉ የገለጹት አካል ባስበው ልክ እንዳይስፋፋ ማድረጋቸውን አመልክተዋል።
ኃላፊነታቸውን ባለመወጣት ሆን ብለው ለጠላት ተላላኪ በመሆን ተልዕኮ የፈጸሙ በዝርዝር መጠየቅ አለባቸው የሚለውን የጋራ መግባባት ተደርሶበታል። እንደ ክልልም የሁለቱም አጎራባች ዞን አመራሮች የተግባባ ነው። በዚሁ ልክ ነው። በዚህ መሰረት በትላንትናው ዕለት የክልሉ ጸጥታ ቢሮ ኃላፊ፣ የክልሉ ፖሊስ ኮሚሽነር ባሉበት በአሮቢት ላይ የሁለቱ ዞኖች የጸጥታ ሚኒ ካቢኔ እና የወረዳው አስተባባሪ ኮሚቴ የሚባለው ባለበት በአሮቢት ላይ ዝርዝር ግምገማ ተደርጓል። ስለዚህ የቅስቀሳ እንደነበረው ከአንድ ቀበሌ ወደ ሌላ ቀበሌ የህዝብ ሞቢላይዜሽን እንደነበረው ይሄን ደግሞ ሲያስተባብሩ የነበሩ የጸጥታ መዋቅር እና የፖለቲካ አመራሮች የነበሩ መሆኑን ተገምግሟል። በዚህኛው በኩል ደግሞ ይህን የመጣውን ኃይል በአግባቡ እንዲከላከል እንዲጠብቅ በተዋረድ ቀድሞ ስራ ከመስራት አኳያ እና የመከላከል ስራውን አጥብቆ ከመፈጸም አኳያ ባሉ ጉድለቶች ላይ ተገምግሞ አስፈላጊው የእርምት እርምጃ እንዲወሰድ የክልል አመራሩም ግልጽ የሆነ አቅጣጫ አስቀምጧል።
አስተዳዳሪው ከዞን ጀምሮ እስከ ቀበሌ ባለው መዋቅር ኃላፊነታቸውን መወጣት አልቻሉም ባላቸው አካላት ላይ እርምጃ መውሰድ መጀመሩን አስረድተዋል።
አንዳንድ ማስተካከያዎችንም እርምጃ መውሰድ ጀምረናል። የዞን የፖሊስ ኃላፊ ወረደ ሌላ እንዲተካ ሰውም አሳይን አድርገናል። በቦታው ላይ ይቀጥላል። በተዋረ እንግዲህ በተደራጀ ሲያልቅ ለህዝባችን ይፋ ነው የምናደርገው።
ከአሜሪካ ድምጽ ጋር ቆይታ የነበራቸው የሰሜን ሸዋ ኤፍራታና ግድም ወረዳ ነዋሪ ከነባሩ የግጦሽና የእንስሳት ውሃ ግጭት መንስኤዎች ያለፈና በዘመናዊ ወታደራዊ ትጥቅ የተደራጁ በርካታ ተዋጊዎች በተኩስ ልውጡ ላይ የተሳተፉበት እንደነበር መናገራቸው ይታወሳል። ይሁን እንጂ የአካባቢው መንግስታዊ መዋቅር የሚደርሱትን የአደጋ ስጋት ጥቆማዎች በአግባቡ መቀበል ባለመቻሉ ተደጋጋሚ የሰዎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል መድረሱን ጠቁመው ነበር። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊ በህዝባዊ የመድረክ ውይይቶች ላይ ግኝቶችን መሰረት አድርጎ በተለይ በጅሌ ጥሙጋና ኤፍራታ ግድም ወረዳ ነዋሪዎች መካከል የተጠናከረ የህዝብ ለህዝብና የአመራር ለአመራር ግንኙነት ለመፍጠር ይሰራል ብለዋል።
ለምሳሌ 18 ሞቷል፣ 35 ሰው ቆስሏል። በኦሮሞ ብሔረሰብ ዞን አካባቢ በሰሜን ሸዋ በኩል ቤቶች ተቃጥለዋል። እዛ ቦታው ድረስ ተገኝቶ ጉዳቱን መጠን አይቶ የሚያቀራርብ ስራ ለመስራት ጥረት እየተደረገ ነው ያለው። እነዚህ ቤተሰቦች መልሶ ቁርሾ ፈጥሮ ሌላ ችግር እንዳይፈጠር እነሱም በሃይማኖት አባቶች፣ በሀገር ሽማግሌዎች፣ አንድ አዲስ የተተካው አመራር ጋር ተያይዞ እነሱን የማረጋጋት በየጎጡ በየመንደሩ ሁለቱም ዞኖች በየወረዳቸው በየቀበሌያቸው ህዝቡን የማወያየት ስራ ነው እየተሰራ ያለው። በዚህ ሂደት ውስጥ ነገሩ ወደ ብሔር ችግር እንዲቀየር ያደረጉ አካላቶች ካሉ የተጨባጭ መረጃ እየተገመገመ ህዝቡ በሚሰጠው ጥቆማ እርምጃ ለመውሰድ ይህን አቅጣጫ ስልት ተከትለን እየሰራ ነው ያለ ነው።
በህዝቡ መካከል ምንም አይነት ግጭት የለም የሚሉት ደግሞ የሰሜን ሸዋ ዋና አስተዳዳሪ ናቸው።
ህዝቡ አልተጣለም፣ ትናንትናም ተጣልቶ አያውቅም፣ ነገም አይጣላም። እዚህ ጋር አንዳንድ አካላት የራሳቸውን የፖለቲካ ፍጆታ ለማሳካት ሲሉ ህዝብ እንደተጋጨ አድርገው ለመጠቀም የሚሞክሩ የከሰሩ ፖለቲከኞች አሉ። ይህን በፍጹም የትኛውም አካል ሊቀበለው ይገባል ብለን አናምንም። በተለይ ደግሞ ከሃይማኖት ጋራ ከብሔር ጋራ በማያያዝ በየአካባቢው አመፅና ግጭት እየተከሰተ ያለው በዚህ አካባቢ ብቻ እንዳልሆነ ያው የአደባባይ ሚስጥር ነው ማለት ነው።
አለመረጋጋት በነበረባቸው የኦሮሞ ብሔረሰብ እና የሰሜን ሸዋ ዞኖች አጎራባት ወረዳዎች በተለይም በጅሌ ጥሙጋና ኤፍራታ ግድም አንጻራዊ ሰላም መኖሩን አቶ ጀማል አመልክተው በጅሌ ጥሙጋ የተጣለው አስገዳጅ ውሳኔ ተጨባጭ ለውጥ እያስገኘ መሆኑን ጠቅሰዋል።
አሁን ባለው ነባራዊ ሁኔታ ፍጹም ሰላማዊ ወደ ህዝባችን በሁለቱም በኩል ወደ መደበኛው ስራ የተመለሰ የክረምት ስራዎቻችንን ችግኝ የመትከል ዘር የመዝራት እርሻ የማረስ አጠቃላይ መደበኛ ስራዎች ላይ እንዲመለሱ የማድረግ ስራ በትኩረት ሰጥተን አመራር መድበን ከዞንም በትክክል ድጋፍ እያደረግን ጎን ለጎን ደግሞ የህግ ማስከበር ስራችንን አጠናክረን ለመቀጠል እንግዲህ ባለፈው እንደነገርኩ አዋጅ አውጥተናል። በዛ አዋጅ መሰረት ማንኛውም ሰው መሳሪያ ይዞ አይንቀሳቀስም፣ ጅሌ ጥሙጋ ላይ ማለት ነው። ስለዚህ በቀጠና በሁሉም ቦታ ላይ ህገወጥ የሆኑ መሳሪያዎች የመከታተል የመፈተሽ ስራ የተሰራ ነው ያለው።
ወረዳው በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎች ላልተወሰነ ጊዜ በቀንም በምሽትም እንዳይንቀሳቀሱ፣ ከመንግስት የጸጥታ መዋቅሮች ማንኛውም አካል የጦር መሳሪያ ይዞ እንዳይንቀሳቀስ፣ ከተፈቀደለት የጸጥታ አስከባሪ መዋቅር ውጭ ማንኛውም ግለሰብ ሰብ ከቀበሌ ወደ ቀበሌ እንዳይንቀሳቀስ እንዲሁም ያልተጨበጡ መረጃዎችን ማህበራዊ ሚዲያዎች እንዳያስተላልፉ ክልከላ ማድረጉ ይታወሳል። አርሶ አደሮች ሰብል ላይ እንስሳት ተለቀቀ በሚል ምክንያት ሐምሌ 3 የተከሰቀሰው ግጭት በሃይማኖት አባቶችና በአገር ሽማግሌዎች እንዲረጋጋ ከተደረገ በኋላ በማግስቱ አገር ሽቶ በሁለቱም ዞኖች ለሚገኙ አርሶ አደሮችና የክልሉ የጸጥታ አካላት ሞት ምክንያት መሆኑን የአሜሪካ ድምጽ መዘገቡ ይታወሳል። እስካሁን ከመንግስት በኩል ማረጋገጫ ባይሰጥም የአሜሪካ ድምጽ የመረጃ ምንጮች እንደሚሉት ሰሞኑን በነበረው ችግር የክልሉን ልዩ ኃይል አባላት ጨምሮ በሁለቱም ወረዳዎች የሚኖሩ ከ40 በላይ ሰዎች ተገድለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታዩ ዘገባችን ደግሞ ወደ ፍርድ ቤት ጉዳይ እንወስዳችኋለን። ዛሬ ጠዋት የፌዴራል ከፍተኛው ፍርድ ቤት የቀረበው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገነ ደሳለኝ ከአንድ ዓመት በፊት በፍትህ መጽሔት በወጡ ጽሁፎች ክስ ሊመሰረትብኝ አይገባም የሚል መቃወሚያ ያቀረበ ሲሆን ችሎቱ ብይን ለመስጠት ለሐምሌ 26 ተለዋጭ ቀጠሮ ሰጥቷል። በሌላ ዜና ደግሞ ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለው መልእክት በማህበራዊ ገጹ ላይ አስተላልፏል በሚል ጠርጥሬዋለሁ ብሎ የያዘውን የአልአይን ኒውስ ጋዜጠኛ አልአዛር ተረፈን ፖሊስ ዛሬ ፍርድ ቤት አቅርቧል። ባለፈው ሐሙስ ሐምሌ 7 የተያዘው አልአዛር በማግስቱ አርብ ዕለት በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት ጉዳዩ ታይቶ በ5000 ብር ዋስትና እንዲለቀቅ ተወስኖለት ነበር። ይህ ተግባራዊ ሳይደረግ ዛሬ በድጋሚ ቀርቧል። ኬኔዲ አባተ ዝርዝሩን ያሰማናል።
የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሐምሌ 11 2014 ዓ.ም ጠዋት ላይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ቀርቦ በአቃቤ ህግ ለቀረቡበት 3 ክሶች መቃወሚያ አቅርቧል። ጋዜጠኛ ተመስገንን በመወከል መቃወሚያውን ለፍርድ ቤቱ በጽሑፍ ያቀረቡት ጠበቃው አቶ ሄኖክ አክሊሉ ስለቀረበው መቃወሚያና በፍርድ ቤቱ ስለተሰጠው ውሳኔ ለቪኦኤ ገልጸዋል።
ያቀረብነው መቃወሚያ ይዘት ረዘኛ ተመስገን ደሳለኝ የተከሰሰባቸው ጽሁፎች 2011 ዓ.ም ጀምሮ የተጠቀሱ ናቸው እና በመገናኛ ብዙሀን አዋጅ ቀደም ሲል በነበረው እንደዚሁም እሱን ባሻሻለውም አዋጅ መሰረት መጽሔት ላይ የሚወጣ ጽሁፍ በአንድ አመት ጊዜ ውስጥ ክስ ያልቀረበበት እንደሆነ በይርጋ ቀሪ ይሆናል ወይንም ደግሞ ክስ ሊመሰረትበት አይችልም የሚል ስለሆነ ከተከሰሰባቸው ጽሁፎች ውስጥ ነጥለን አውጥተን እነዚህ በይርጋ ቀሪ ሊሆኑ ይችላሉ ብለን ያልናቸውን ዘርዝረ እነዚህን ፍርድ ቤቱ ውድቅ ሊያደርግልን ይገባል የሚል መቃወሚያ አቅርበናል። እንግዲህ ዛሬ ያቀረብነው መቃወሚያ ለአቃቢ ህግ ደርሶታል። አቃቢ ህግ በዚህ ላይ መልሱን ይዞ እንዲመጣ ለሐምሌ 20 ተቀጥሯል። ፍርድ ቤቱ ደግሞ እኛም ዛሬ ያቀረብነውን አቃቢ ህግ ሐምሌ 20 የሚያቀርበውን አይቶ ለሐምሌ 26 ብይን እሰጥበታለሁ በሚል የዛሬ ችሎት ስራ ይህንን ይመስል ነበር ማለት ነው።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ሰኔ 27 2014 ዓ.ም ጋዜጠኛ ተመስገን ደሳለኝ በ100,000 ብር ዋስ ከእስር እንዲለቀቅ በሰጠው ውሳኔ ላይ ብይን ለመስጠት ጠቅላይ ፍርድ ቤት ለቀጣዩ ረቡዕ ሐምሌ 13 ቀጠሮ መስጠቱንም አቶ ሄኖክ አረጋግጠዋል። ይህ በእንዲህ እንዳለ ሐምሌ 7 2014 ዓ.ም ላምበረት አካባቢ ከሚገኝ ካፌ ውስጥ በጸጥታ ኃይሎች የተያዘው አልአይን ኒውስ የተባለ የዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ ኛ አልአዛር ተረፈ ዛሬ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርቧል። ባለፈው ሐሙስ ሐምሌ 7 በፖሊስ ተይዞ በማግስቱ አርብ ዕለት በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የካ ምድብ ችሎት የቀረበው አልአዛር በ5000 ብር ዋስ ከእስር እንዲለቀቅ ተወስኖለት ነበር። ፖሊስ ለከፍተኛ ፍርድ ቤት ያቀረበው ይግባኝም ውድቅ ተደርጎበት የስር ፍርድ ቤቱ ውሳኔ እንዲጸና ታዞ እንደነበር መዘገባችን ይታወሳል። ይሁን እንጂ ጋዜጠኛው ሳይፈታ ቆይቶ ዛሬ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የቀረበ ሲሆን የአዲስ አበባ ፖሊስ ኮሚሽን በጋዜጠኛው ላይ አዲስ ምርመራ እያደረገበት መሆኑን ለችሎቱ ስለማስረዳቱ የገለጹት የአላዛር ጠበቃ አቶ መሰረት የኔሁን ስለ ችሎቱ ውሎም አብራርተዋል።
አዲስ አበባ ፖሊስ ተጠርጣሪውን ቅዳሜ ነው የጠረጠሩት። ፈጽሟል ተብሎ የተጠረጠረው ወንጀል ደግሞ አላይን ለሚባል ሚዲያ ይሰራል፣ በዛም በጋዜጠኝነት ያገለግላል፣ በዛም ሽፋን በማድረግ ገንዘብ እየተቀበለ በተለያየ መንገድ ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ ጽሁፎች ይጽፋል፣ ቅስቀሳ ያከናውናል፣ በአጠቃላይ እውቀትና ብጥብጥ ለመስጠት እንዲንቀሳቀስ ይዘነዋል የሚል ሲመጡ የፋይናንስ እንቅስቃሴ ምናምን በተመለከተ አካውንቶች ምናምን አጣራለን። እነሱ ከሚመለከታቸው ተቋሞች የምርመራ ስራ ይቀረናል። ስለዚህ የአስራ አራት ቀን ቀን ይሰጠን የሚል ጥያቄ ነው ያቀረቡት። በእኛ በኩል የሰጠነው መልስ ያው ባለፈውም ልጁ ከዚህ ቀደም በደንብ ተሰሪ ወንጀል ድርጊት ተጠርጥሯል ተብሎ ፍርድ ቤት ቀርቦ በፍርድ ቤት ዋስ የዋስና መብት ተከብሮለት በየትኛው የህግ መሰረት ነው በዛ ዋስ የተባለን ተጠርጣሪ በተመሳሳይ የወንጀል ድርጊት እዚህ ፍርድ ቤት ያቀረቡ? ስለዚህ ፍርድ ቤቱ ከተክሳስ ጋር ባለፈው ፍርድ ቤት የተሰጠውን ውሳኔ አክብሮ እንዲቀርብ ትእዛዝ ሊሰጥ ይገባል። መከራከሪያ ያቀረበው የመጀመሪያ መከራከሪያችን። ከዚህ በተጨማሪ ደግሞ ወንጀል እንኳን ፈጽሟል ተብሎ የሚጠየቅ ከሆነ በግልጽ የሚዲያ አዋጅ ቁጥር 1235 አንቀጽ 86 ላይ የሚዲያ ባለሙያዎች ከሚዲያ ስራቸው ጋር ተያይዘ ወንጀል ፈጽመዋል ተብሎ ከተጠረጠሩ በጊዜ ቀጠሮ ታስረው ምርመራ እንደማይከናወንባቸው በግልጽ ያስቀምጣል። ፖሊስ በግልጽ በጠየቀ ጥያቄ ላይ ከሚዲያ ጋር ተያይዞ ነው የፈጸመው እያለ ባለበት ሁኔታ ጊዜ ቀጠሮ ይሰጠኝ ብሎ መጠየቁ እርስ በርሱ የሚጋጭ እና የህጉን መንፈስ ግምት ውስጥ ያላስገባ ስለሆነ ውድቅ ሊደረግ ይገባል። ከዚህ በተጨማሪ ደግሞ ያቀረባቸው እንኳን ነጥቦች ሲታዩ የጠቀሱት ሁሉ ማስረጃዎች የሚመጡት ከመንግስት ተቋም ነው። ስለዚህ ከመንግስት ተቋም ደግሞ በማምጣት ሂደት ይሄ ተጠርጣሪ የሚያበላሸው ምንም አይነት ማስረጃ የሌለ መሆኑን በመግለጽ በዋስትና ተለቆ በውጭ ሆነ ክርክሩን እንዲከራከር ተመለከት። ፍርድ ቤቱ ፖሊስን የምርመራ መዝገባቸውን አቅርቡ ብሎ ሲጠይቃቸው ምርመራ መዝገቡን አልያዘም። ስለዚህ ፍርድ ቤቱ ደግሞ ምርመራ መዝገቡን ተመልክተን ትእዛዝ እንሰጣለን በሚል ለነገ 5 ሰዓት ላይ ተቀጥሯል ማለት ነው።
አላዛር ተረፈ ከጋዜጠኝነት ስራው ጋር ተያይዞ በወንጀል ተጠርጥሮ በቁጥጥር ስር ሲውል የአሁኑ የመጀመሪያው ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ አሁን የስቱዲዮ ሰዓታችን ከምሽቱ 3:32 ይላል። ወደ ተከታዩ መሰናዷችን ነው የምናልፈው። ዋሽንግተን በዚህ ሳምንት የሚለው ሁልጊዜም ሰኞ ምሽት የሚቀርበው ዝግጅት ነው። በዛሬው ዝግጅት ዩናይትድ ስቴትስ ውስጥ የኮቪድ ተያዦች ቁጥር ማሻቀቡን የሚተነትን ዜና ይቀርባል። በመላዋ ዩናይትድ ስቴትስ በኮቪድ-19 የሚያዙ ሰዎች ቁጥር እየጨመረ ባለበት በአሁኑ ወቅት በርካታ አሜሪካውያን የመከላከያውን ክትባት አሟልተው ያልተከተቡ በመሆናቸው በበሽታው ቢያዙ በጽኑ ሊታመሙ ይችላሉ። ይህንን ያስገነዘቡት የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ናቸው። የቫይረሱ ተጋላጮች ቁጥር የበዛው ኦሚክሮን የሚባለው የኮሮና ቫይረስ አይነት በተለያዩ ንዑስ ዝርያዎች በመከሰቱ መሆኑን የጉዳዩ አዋቂ ባለሙያዎች ይናገራሉ። አዲሱ ክትባት የሰዎችን ቫይረሱን የመከላከል አቅም በማጠናከር ሊረዳ እንደሚችል ጠቅሶ የቪኦኤው አራሽ አራብ ሳዲ ያጠናቀረው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች።
ዩናይትድ ስቴትስ ውስጥ ከሁሉም ወረዳዎች በህዝብ ብዛቷ አንደኛ የሆነችው ሎስ አንጀለስ የአፍና የአፍንጫ መሸፈኛ ጭንብል ወይም ማስክ መጠቀምን ግዴታ አድርጋ ወደ ነበረበት ወደ ቀደመው ዘመን በቅርቡ ልትመለስ ሳይሆን አይቀርም። ሎስ አንጀለስ ከ10 ሚሊዮን በላይ ህዝብ የሚኖርባት ስትሆን በኮቪድ-19 ምክንያት ሆስፒታል የሚገቡ ሰዎች ቁጥር ማሻቀቡን የሚቀጥል ከሆነ በዝግ ስፍራዎች ማስክ መጠቀምን ግዴታ ማድረግ ይኖርብን ይሆናል ሲሉ የወረዳዋ የጤና ዳይሬክተር በቅርቡ ተናግረዋል። የዋይት ሀውስ የኮቪድ-19 ምላሽ አስተባባሪ ዶክተር አሺሽ ጃ ትናንት እሁድ በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ እንዲህ ብለዋል።
Local jurisdictions, cities, counties, states should make decisions.
የአፍና አፍንጫ መሸፈኛ ማስክን በሚመለከት መወሰን ያለባቸው የአካባቢ አስተዳደሮች ማለትም ከተሞች፣ ወረዳዎችና ክፍለ ሀገሮች ናቸው። ምክንያቱም ማህበረሰቦች የተለያዩ እንደመሆናቸው መጠን የቫይረሱ አሰረጫጨትም ይለያያል። ያ እንዳለ ሆኖ ሲዲሲ በዚህ ጉዳይ በማህበረሰብ ደረጃ ባለው መዋቅር የሚያስተላልፈው በጣም ግልጽ መመሪያ አለው።
የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ኖቫቫክስ ለተባለው የኮቪድ-19 ክትባት በአጣዳፊ ሁኔታ ጥቅም ላይ እንዲውል ፈቃድ ሰጥቷል። ኖቫቫክስ በአብዛኛው በወረርሽኙ ጊዜ በስፋት ስራ ላይ እንደዋሉት ክትባቶች የሰውነት ህዋሳት የበሽታ መከላከያ አቅምን የሚያነቃቃ ፕሮቲን እንዲሰሩ በሚያደርግ መልኩ የተሰራ ሳይሆን ፕሮቲኑን ራሱን በክትባት መልክ ወደ ሰውነት የሚሰድ አይነት ክትባት ነው። ቴክሳስ ውስጥ በጡረታ የሚኖሩት ሻረን ቤንትሊ ለአሶሲየትድ ፕሬስ በሰጡት ቃል ይህ ክትባት ሐሳባቸውን እንዳስለወጣቸው ተናግረዋል።
ለመከተብ ያነሳሳኝ ብቸኛው ምክንያት ኖቫቫክስ ነው። ኖቫቫክስ ክትባት ፕሮቲኑን የሚሰጥ በመሆኑ ለመከተብ እንድፈልግ አድርጎኛል።
እናም ኖቫቫክስ ክትባት እስካሁን አንከተብም ብለው ለቆዩት እንደ ሻረን ቤንትሊ ለመሳሰሉት አይነት ሰዎች አዲስ አማራጭ አምጥቷል። በሌላ በኩል ብዙዎች አስቀድመው ክትባት የወሰዱ ሰዎች የሰውነታቸው ቫይረሱን የመከላከል አቅም እየተዳከመ በመሆኑ ማጠናከሪያውን ክትባት እንዲወስዱ ዋይት ሀውስ መክሯል። የዋይት ሀውስ የኮቪድ-19 ምላሽ አስተባባሪው ዶክተር አሺሽ ጃ በዚህ ጉዳይ ላይ ሲናገሩ እንዲህ ብለዋል።
One of the key messages coming out of this moment is if you are
በአሁኑ ወቅት የምናስተላልፈው አንዱ ቁልፍ መልእክት ከ50 አመት በላይ ከሆናችሁ እና በዚህ አመት ማለትም በ2022 ክትባት ካልወሰዳችሁ አሁኑኑ ሄዳችሁ መከተብ እጅግ ወሳኝ ጉዳይ ነው። ትልቅ የመከላከል አቅም ታገኙበታላችሁ።
በአሁኑ ወቅት ዩናይትድ ስቴትስ ውስጥ በኮቪድ-19 እየተያዙ ካሉት አዲስ የቫይረሱ ተጋላጮች ውስጥ አብዛኞቹ BA5 ለተባለው የኦሚክሮን ቫይረስ ንዑስ ዝርያ የተጋለጡ መሆናቸውን የጤና ባለስልጣናት አስታውቀዋል። ይህ የኦሚክሮን ንዑስ ዝርያ ከቀደሙት የኮሮና ቫይረስ አይነቶች ይበልጥ ተላላፊና ብዙ ሰዎች ላይ የተፈጥሮ መከላከያቸው እንዳያገኘው የማምለጥ አቅምም ጭምር ያለው መሆኑን ተናግረዋል።
ወደ ተከታዩ መሰናዶን እንወሰዳችሁ። የሰኞ ምሽት ጤና ነው። በዛሬው የሰኞ ምሽት ጤና ካለፈው ሳምንት የጀመርነውን መሰናዶ ነው የምንቀጥለው። በዓለም በገዳይነቱ ቀዳሚነቱን ስፍራ በተቆናጠጠው የልብ ህመም ዙሪያ ባለሙያ ጋብዘናል። ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪም እና በሚኒሶታ ክፍለ ግዛት የሚገኘው ሄነፒን የሕክምና ተቋም የልብ ሕክምና ክሊኒክ ዳይሬክተር ናቸው። ባለፈው ሳምንት በመጀመሪያ ክፍል ካሉላ ከበደ ጋር ቆይታ አድርገው ነበር። ዛሬ በክፍል ሁለት በድጋሚ ተገናኝተዋል።
ዶክተር ውብሸት በድጋሚ ስላገኘሁት በቅድሚያ አመሰግናለሁ።
ስለ እድሉ እኔም በጣም አመሰግናለሁ።
በቀደመው ፕሮግራማችን ሁለቱን ዋና ዋና የልብ በሽታ አይነቶች በተለይ ወደ ልብ ጡንቻዎች ደም የሚያመላልሰው ወይም የሚወስደው የደም ስር ድንገት በሚዘጋበት ጊዜ የሚከሰተውን የተለያዩ የሰውነት ክፍሎችና ሴሎች ለኦክሲጅን እጥረት የሚጋለጡበትና የሚሞቱበትን ልብ በድንገት በሚጠቃበት ጊዜ የሚከሰተውን በእንግሊዘኛው ሀርት አታክ የሚባለውን የበሽታ አይነትና በአንጻሩ ደግሞ ልብ ደምን እንደሚገባው መርጨት ሲያቅተው በጊዜ ውስጥ የሚከሰተውን በልማድ የልብ ድካም በእንግሊዘኛው አጠራር ሀርት ፌለር የሚባለውን ህመም ግራና ቀኝ ለመመልከት ሞክረናል። እነኝን ሁለት የህመም አይነቶች በተመለከተ አስቀድሞ መከላከል ይቻላል ወይ እነኝን የህመም ሁኔታዎች በሚል ለአድማጮች አስተዋውቀን ነበረ ውይይታችን የቋጨ ነው። እነኚህን ሁለት የተለያዩ የልብ በሽታ አይነቶች መከላከል የሚያስችሉ ወይም ደግሞ ሊያጋለጥ ከሚችል ነገር ማስቀረት የሚያስችሉ መንገዶች ይኖሩ ይሆን?
በእርግጥ አሉ። የልብ በሽታ አንዱ አስከፊ ቢሆንም እንደው ድንገተኛ የልብ ጥቃት ወይም ሀርት አታክ የምንለው እንኳን ምንም እንኳን የደም ስሩ በድንገተኛ ይዘጋ እንጂ እዛ ድረስ ከመድረሱ በፊት የሚያስጠነቅቁን ለዛ መጋለጣችንን የሚያመለክቱን ነገሮች አሉ። እነሱን ተከታትለን ለማስወገድ ወይም ለመቀነስ ብንሞክርም ያ የደም ስሩ የመበላሽን ልናስተካክል እንችላለን ማለት ነው። የልብ ድካሙም እንደዚህ እና ነጣጥመን ብናያቸው ብዙ ጊዜ የልብ ድካም የሚያጋልጡን ሁኔታዎች የደም ግፊት አለመቆጣጠር፣ ሃይፐርቴንሽን እሱ አሁን በደም በጊዜው ታይቶ ካልተንከባከቡት ያ ነገር በበዛ ቁጥር ያንን ጡንቻ እያዛለ እያዛለ መጨረሻ ሙሉ በሙሉ የልብ ድካም ሊመጣ ይችላል ማለት ነው። ይህን ነገር የስኳር በሽታ ያለባቸውም ዳያቤቲስ ያለባቸው ሰዎች ላይ እናየዋለን። ሲጋራ የሚያጨሱትን ሰዎች ላይ አንዳንድ ጊዜ ይታያል እና እነዚህ የጠቀስኳቸው ሶስቱ ነገሮች ከሞላ ጎደል እንደዛ ያጋልጣሉ። ወደ ድንገተኛ የልብ ጥቃት ወይም ደግሞ የሃርት አታክ ደግሞ ስንመለስ እሱም እንዲሁ ያ የደም ስር ለብዙ ዓመታት በእነዚሁ ሊያጋልጡን በሚችሉት ሁኔታዎች ለእነሱ ተጋልጦ ቆይቷል ማለት ነው። ለዛ ነው ያ ደም ስር ብሎ ድንገት የሚዘጋው። ልክ የልብ ድክዳን ነው የደም ስር አለመቆጣጠር፣ የስኳር ብዛት፣ የኮለስትሮል በዝቶ ኮለስትሮል የምንለው ደም ውስጥ ያለው የቅባት መብዛት፣ የሲጋራ ማጨስ፣ እነዚህ አሁን ልንቆጣጠራቸው የምንችላቸው ነገሮችም ነው የምንነግርህ። ሌላው ደግሞ ልንቆጣጠረው የማንችለው በአንድ በኩል ጸጋነት ያለው በሌላ በኩል ደግሞ ችግር የሚያመጣ እድሜ ነው። እድሜ በገፋ ቁጥር ለልብ ድካምም ያጋልጠናል፣ ለድንገተኛ የልብ ጥቃትም ያጋልጠናል። እና እድሜን መቆጣጠር ስለማንችል እነዛ ያልኩ ደም ብዛቱ፣ የስኳር ብዛቱ፣ የኮለስትሮ የቅባት ብዛቱ እና ሲጋራ ማጨሱ እነሱ ነገሮች ካሉብን መንስኤ መሆናቸውን ተገንዝበን እነሱን በመቆጣጠር ነው እነዚህ ሁለቱ ችግሮችን መግታት የምንችለው።
መልካም። በመሰረታዊነት እነኚህን ሁለት ከባድ የልብ በሽታዎች እንዴት መከላከል ይቻላል? ላለመጋለጥስ ምን ሊደረግ ይችላል? አይን ከፋጭ የሆነ መረጃ ሰጥተውናል። በቀደመው ውይይታችን ያስተዋወቅ ነው አደገኛ ነገር ግን ብዙም የማናውቀው የሚመስል በኋላ የተወሳሰበ ህመም የሚያስከትል የልብ በሽታ አይነት ጠቀስ አድርገን ነበር ለዛሬ እንደምንወያይበት ቀጠሮ የሰጠነው። በእንግሊዘኛው አጠራር ፕሪፈራል አርቴሪያል ዲዚዝ በሚል የሚታወቅ ከልብ ራቅ ብለው የሚገኙ የሰውነት ክፍሎችን እጅ፣ እግር እና ጨጓራ፣ ጭንቅላትን የመሳሰሉ ሰውነት ክፍሎች ውስጥ የሚገኙ የደም ስሮች ሲጠቡ የሚከሰት መሆኑ የሚነገረው ይህ በሽታ በአብዛኛው እንግዳ ነው እና ችግር ከተከሰተ በኋላ እንደ ልብ እንደ ሌሎቹ የምንሰማው በስፋት የሚነገር አይደለም እና የታመሙ ሰዎች ብቻ የሚያውቁት ነው ከባለሙያዎች ውጪ። እንደ አደገኛነቱ አለማወቃችን ከፍ ያለ በመሆኑ በእርግጥ ምን ሲከሰት የሚመጣ በሽታ ነው ከሚለው ብንጀምር የህክምናውን አማራጮችና ሊደረጉ የሚችሉ ሁኔታዎችን በማስከተል እንመለከታለን።
በጣም ጥሩ። ይህን ነገር ልክ ነህ። ብዙ ጊዜ ስለ ልብ ይወራል፣ ልብ እንደዚህ ሆነ እንዲታከመ ይባላል። ግን በእኛ ደግሞ በልብ ሙያ ውስጥ ደግሞ ተሰማራ ነው ሰዎች አሁን ያልከው ነገር ፒኤዲ ወይም ፐሪፈራል አርቴሪያል ዲዚዝ ልክ ልብ ጋር የደም ስር ችግር ይኖራል ያልነው ሁሉ እኛ ጋር ደግሞ በዝቶ በየጊዜው የምናየው ነገር ነው እና እንደዚህ ብዙ ጊዜ ስለማንወያየው ይህን እድል ሰጥተህ ለማብራራት በመሞከራችን ለብዙ የሚጠቅም ይመስለኛል። በልብ ሙያ ረገድ ሰውነታችን ላይ ሊጠቁ የሚችሉትን የደም ስሮች በአጠቃላይ ስናያቸው በሶስት እንመድባቸዋለን። አንዱ አስቀድመን የተነጋገርነው ነው፣ ሴንትራል ወይም ደግሞ ማዕከላዊ የልብ የደም ስር መደብ የምንለው ነው እና ይህ እንግዲህ ለብዙ ሰዎች አንዳንዴ የማይረዱት ግን ለልብ ደስ የሚለው ነገር ልክ ልብ ሲመታ መጀመሪያ ገና ከደም ከመውጣቱ ቶሎ ተሻምቶ መጀመሪያ ራሱን ነው የሚመግበው ልብ። ስለዚህ መጀመሪያዎቹ ደም ስሮች ከደም የሚመጡት ተመልሰው ልብን ነው የሚመግቡት። መሆንም ያለበት እነሱን ከሶስቱ የመጀመሪያውን መደብ ያ ማዕከላዊው የልብ መደብ እንልና እንይዘዋለን። ከዛ ወጣ ሲል እንግዲህ አሁን ከልብ ራቅ እያሉ ያሉትኑ በቅርንጫፍነት እነሱ ናቸው እንግዲህ አሁን ፐሪፈራል አርተሪ የሚባሉት። በሱ ደረጃ ደግሞ ስታየው ሁለት አይነቶች አሉ። የመጀመሪያው ከልብ በላይ የተቀመጠው ወደ አናታችን፣ ወደ ጭንቅላት፣ ወደ አንጎል የሚሄደው ነው እና እሱ ልክ በጉሮሮ በኩል ሁለት ትልቅ አርተሪዎች አሉ፣ ካሮቲድ አርተሪ የምንላቸው። በሱ ጀምሩና ይሄ መደቡ ልክ እንደ ዛፍ ቅርንጫፍ ማት እንዳለ ሁሉ ተሰማርቶ እንደሱ አድርጎ ነው እንግዲህ አንጎላችንን የሚመግበው ማለት ነው። እሱ ሁለተኛው የቫስኪለር ቤድ ወይም ደግሞ የደም ስሮች መደብ ብለን የምንይዘው ነው። አሁን ወደ ሶስተኛው ዋናው በጣም ሰፊ ወደ ሆነው ክፍል ስንመጣ ይሄ የፐሪፈራል አርተሪያል ዲዚዝ የሚባለው ደግሞ ወደ እጆቻችን፣ ወደ እግሮቻችን፣ ከዛም ደግሞ በሁለቱ መሀል በእጅና በእግር መሀል ደግሞ ሆድ ዕቃ ውስጥ ያሉት ኩላሊትን በለው ጨጓራን በለው አንጀታችንም ደግሞ ደም ስሮች አሉ እና ፐሪፈራል አርተሪ ዲዚዝ የምንላቸው በውጭ በኩል ወይም በቅርንጫፍነት ደረጃ ያሉ ከማዕከላዊው ልብን ከሚያገለግሉት ደም ስሮች ውጪ ያሉት በሙሉ ነው እና በስፋታቸው መሰረት እንግዲህ እንደምታየው እነዚህም ደግሞ ጥቃት ሊደርስባቸው ይችላል እና እዛ ጋር ያለው መጥበብ ወይም መደፈን ሲመጣ ነው ፐሪፈራል አርተሪያል ዲዚዝ ወይም በቅርንጫፍ ደም ስሮች በሽታ ብለን ልንጠራው የምንችለው።
የደም ስር መጥበብ እንደመሆኑ ሌሎች የደም ስሮች ሲጠቡ የሚሰጡ ሕክምና አይነቶች ምናልባት ለዚህም ሊረዱ ይችላሉ ብሎ መገመት ይቻል ይሆናል። በተጨባጭ ግን በምን መልኩ ነው እንዲህ ያለው የበሽታ አይነት ሲከሰት በሕክምና የሚረዳው? ምንስ ያስከትላል ሕክምና በወቅቱና በጊዜው ፈጥኖ ካላገኘ?
ያሉላ ጥያቄ አልተጠናቀቀም። የሕክምና ባለሙያው ለዚህና ለሌሎች ጥያቄዎች የሚሰጡትን ምላሽ ይዘን ሳምንት በመጨረሻው ክፍል ፕሮግራማችን እንገናኛለን። አሁን ወደ ተከታዩ ቅንብራችን እናልፋለን። አፍሪካ ነክ ርዕሶች ይሆናል። አፍሪካ በኮቪድ-19ና በዩክሬን እየተካሄደ ባለው ጦርነት ምክንያት የተጋረጠባትን ተጨማሪ የኢኮኖሚ አደጋና ድህነትን መቋቋም ትችል ዘንድ ለውጭ ገበያ የምታቀርባቸውን የሸቀጥ አይነቶች መጨመርና ማስፋፋት እንዳለባት የተባበሩት መንግስታት ድርጅት አሳስቧል። የአካባቢ ብክለትን በተለይም የውቅያኖስ ብክለትን አደገኛነት ለማሳየትና ግንዛቤ ለማስጨበጥ ሴኔጋል የውሃ ውስጥ ሙዚየም ከፍታለች። እንግዱ ወልዴ በዛሬው የአፍሪካ ነክ ርዕሶች የሚቃኛቸው ሁለት ጉዳዮች ናቸው፣ እንደሚከተለው ይቀርባል።
በተባበሩት መንግስታት የንግድና ልማት ጉባኤ አዲስ የወጣው ሪፖርት እንደሚያመለክተው የአፍሪካ ሀገራት ሊደርስባቸው የሚችለውን አሳሳቢ የኢኮኖሚ አደጋ ለመቋቋም ወደ ውጭ የሚልኩትን የሸቀጥ አይነቶች ብዛት መጨመር አለባቸው። ሊሳ ሽላይን ከጄኔቭ እንደላከችው ዘገባ የመንግስታቱ ድርጅት የንግድና የልማት ጉባኤ ለ2022 ያዘጋጀውና በአፍሪካ የኢኮኖሚ ልማት ላይ የሚያተኩረው አዲስ ሪፖርት እንዳሳሰበው በዓለም ላይ ትልቅ ቀውስን በፈጠረው ኮቪድ-19 ወረርሽኝና በዩክሬን እየተካሄደ ባለው ጦርነት ከተፈጠሩት የኢኮኖሚ ጫና በፊትም ቢሆን በሚሊዮን የሚቆጠሩ አፍሪካውያን በፍጥነት እያሻቀበ በመጣው የምግብና የነዳጅ ዋጋ ምክንያት ኑሯቸው ከባድ ሆኗል። የመንግስታቱ ድርጅት በዚህ ሪፖርቱ የአፍሪካ ሀገሮች ከተለመዱት ሸቀጦች በተጨማሪ ሌሎች በአይነታቸው ብዛት ያላቸውን ሸቀጦች ለገበያ በማቅረብ የኢኮኖሚ ድቀትን ለመቋቋም እንዲጥሩ አሳስቧል። የተመድ የኢኮኖሚ ባለሙያዎች እንደሚሉት አህጉሪቱ የተለመዱትን የሸቀጥ አይነቶች ማለትም የግብርናና ማዕድናት ብቻ ለውጭ ገበያ በማቅረብ አሁን ከሚገኙበት የድህነት አረንቋ መውጣት አይችሉም። ባለሙያዎቹ አክለውም እነዚህ የተለመዱ የሸቀጥ አይነቶች ከአጉሪቱ 54 ሀገራት ውስጥ 45ቱ ለውጭ ገበያ ከሚልኩት 60% ይሸፍናል። የመንግስታቱ ድርጅት የንግድና የልማት ጉባኤ ዋና ጸሐፊ ሬቤካ ግሪንስፓን አጽንኦት በመስጠት እንደተናገሩት ከሁለቱ አፍሪካውያን አንዱ ማለትም 6 ሚሊዮን አፍሪካውያን ከፍተኛ የሆነ የምግብ የነዳጅና የገንዘብ ችግር ውስጥ ናቸው። እነዚህን ችግሮች ተቋቁሞ ለመውጣትም አፍሪካ ኢኮኖሚያን በአይነት ማብዛት አለባት።
The report makes clear the great potential for African countries.
ሪፖርቱ ግልጽ እንዳደረገው የአፍሪካ ሀገራት ምጣኔ ሀብታቸውን ለማሻሻልና ለመለወጥ ወደ አገልግሎት ዘርፉ መሰማራት፣ ምጣኔ ሀብታቸውን በአይነት ለማስፋፋት የተለሙትን ግብ መደገፍ እንዲሁም ምርታማነትንና ልማትን ማሳደግ ነው።
የንግድና የልማት ጉባኤው እንደሚለው በእውቀት ላይ የተመሰረቱ አገልግሎቶች ማለትም እንደ ኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ እና የፋይናንስ አገልግሎቶች የአፍሪካን ኢኮኖሚ ሊቀይሩ የሚችሉ መስኮች ናቸው። ነገር ግን እነዚህ መስኮች አህጉሪቱ በአገልግሎት ዘርፍ ለውጭ ገበያ ከመታቀርባቸው 20% ብቻ ይይዛሉ። ሬቤካ ግሪንስፓን ጨምረው እንዳሉት የተለመዱት የአገልግሎት አይነቶች ማለትም ቱሪዝምና መጓጓዣ ዘርፎች አሁንም ዋና የአገልግሎት ዘርፎች ሲሆኑ እነዚህም ከአህጉሪቱ የአገልግሎት ዘርፍ ከሶስት እጅ ሁለቱን ይይዛሉ።
The analysis we're sharing today provides convincing evidence.
አሁን የተሰራው ጥናት በአሳማኝነት እንዳመለከተው ከፍተኛ ዋጋ ያላቸው አገልግሎቶች ማለትም እንደ መረጃና ኮሙኒኬሽን ቴክኖሎጂ እንዲሁም የፋይናንስ አገልግሎት የመሳሰሉት አለመኖር በአፍሪካ የምጣኔ ሀብት ዘርፉን ለማስፋፋት የሚደረገውን ጥረት ግብ እንዳይደርስ አድርገውታል።
ግሪንስፓን እንደሚናገሩት የኢኮኖሚ ዘርፍ አይነቶችን ማስፋፋት አፍሪካ በዋናነት ልታተኩርበት የሚገባ ጉዳይ ነው። ዘላቂ ልማትና ለወጣት ዜጎች ጥራት ያለው ሥራ ለመፍጠር ብቸኛው መንገድ ነው። በዛሬው የአፍሪካ ነክ ርዕሶች ለሁለተኛና ለመጨረሻ ያዝነው ርዕስ በሴኔጋል የተከፈተውን የውሃ ውስጥ ሙዚየም የተመለከተ ይሆናል። ሴኔጋል ዋና ከተማዋ ዳካር አቅራቢያ ካለ የውቅያኖስ አካል ስር በምዕራብ አፍሪካ የመጀመሪያ የሆነውን የውሃ ውስጥ ሙዚየም ከፍታለች። ዓላማውም የአካባቢ ብክለትን በተለይም የውሃ ውስጥ ብክለትን ለማሳየትና ግንዛቤ ለማስጨበጥ ነው። ሙዚየሙም የሥነ ጥበብ ሙዚየም ሲሆን ኦሲያኒየም የተባለ የሴኔጋል የውሃ ውስጥ ጉብኝት ወይም ስኩባ ዳይቪንግ ማዕከልና መንግሥታዊ ያልሆነ ድርጅት የተከፈተ ነው። ማዕከሉ በአካባቢ ጥበቃ ላይም ይሠራል። ባለፈው ታህሳስ 8 የሚሆኑ ቅርጻ ቅርጾች ውሃው ውስጥ ተተክለዋል። እነዚህን የስነ ጥበብ ስራዎች ለማየት ወደ ውሃው የሚዘልቁ ጎብኚዎች ታዲያ በዚህ አጋጣሚ በውሃ ፕላስቲክ ጠርሙስና በሌሎች ቆሻሻዎች የተበለከለውን ድፍርስ የውቅያኖስ ውሃ እንዲመለከቱ እድል ይሰጣቸዋል። ኡሚዲያው የዘመናዊ ስነ ጥበብ ውጤቶች አሻሻጭ ነች።
We think that by creating a museum በመፍጠራችን የአካባቢ ብክለትን በተመለከተ ግንዛቤ እናስጨብጣለን ብለን እናስባለን። ምክንያቱም ስነ ጥበብ ስትል የሰዎችን ትኩረት ትስባለ። ቅርጻ ቅርጾቹ የተሰሩት በአካባቢው በተፈጥሮ ከሚገኙ ነገሮች ነው።
ቅርጻ ቅርጾቹ የተሰሩት ከሸክላ የአፈር አይነት ሲሆን ከተሰሩ ከስድስት ወራት በኋላም በውቅያኖስ ውስጥ በተፈጥሮ በሚገኙ ነገሮች ተሸፍነዋል። ይህም ውሃውን ያጠራዋል ትለናለች ኡሚዲያው።
So that means ያ ማለት ወደ ነበረበት የመመለሱ ስራ እየተከናወነ ነው ማለት ነው።
እነዚህም በውሃ ውስጥ የሚገኙ ድንጋይና የሸክላ አፈር ተያይዞ የሚፈጥሩትን አለት መሰል ቅርጽ በሰው ሰራሽ ዘዴ መገንባት በውሃ ውስጥ ላሉ ነፍሳት እንደ መጠለያነት የሚያገለግል ሲሆን የምግብና መጠለያ መኖር ደግሞ እንዲራቡ ያበረታታል። ይህም ከመጠን በላይ የሚደረገው የአሳ ማጥመድ የፈጠረው የአሳ ብዛት መመናመንን ይታደጋል። ይህ የውሃ ውስጥ ሙዚየም ሮድዋን ኤል አሊ የተባሉና የውሃ ውስጥ ጉብኝት ኃላፊው የአእምሮ ውጤት ነው። አሊና ግብራበሮቹ 25 ሜትር ዘልቀው በመጥለቅ የሰመጡ መርከቦች ላይ ተቋጥረው የሚገኙ የአሳ ማስገሪያዎች መረቦችን አስወግደዋል። አሳዎችና ሌሎች ፍጥረታት በመረቡ በመጠለፍ ይሞታሉ። የተጣሉት መረቦች ለጎብኚዎችም አደገኛ ሊሆኑ ይችላሉ። ዋሊድ ሁሴን የኦሲያኒም የውሃ ውስጥ ጎብኚ ናቸው።
የመጀመሪያው ችግር በመረቡ ተጠልፈን ልንቀር እንችላለን። ለዛ ነው ሁለት ሆነን የምንገባው። አንዱ ሲሰራ ሌላው ይጠብቃል። ሁለተኛው ችግር መረቡን እንዲያንሳፍፍ ፓራሹቱን ስንነፋው እኛንም ይዞ ሊሄድና አደጋ ሊያስከትልብን ይችላል።
ከ45 ደቂቃ የውሃ ውስጥ ቆይታ በኋላ 100 ሜትር የሚረዝመውንና 20 ሜትር ስፋት ያለውን የናይለን መረብ ይዘው ወጥተዋል።
ሞሬ ኢል የተባለ አሳ ሌላ አሳ ሲበላ ሞቶ መረብ ውስጥ ተገኝቷል። አሁንም ውስጡ አለ።
ባለፈው ዓመት ኤል አሊና ግብራበሮቹ 2 ቶን የሚመዝን የተጣለ መረብ ከባህሩ አውጥተዋል። ለ600,000 ሰዎች የሥራ መስክ የከፈተው የአሳ ማጥመድ ሥራ ለሴኔጋል እጅግ አስፈላጊ ነው። ዋና የፕሮቲን ምንጭ በመሆን አገሪቱን ይመግባል። ነገር ግን መስኩ ከመጠን በላይ በሚደረገው የአሳ ማጥመድና የንግድ አጥማጆች ምክንያት ጋሬጣ ተደቅኖበታል።
ሰዎች ረሃብ ላይ ናቸው። በሕይወት ለመቆየት ሲሉ ግጭት ውስጥ ይገባሉ። ነገር ግን በዓመት 1 ቶን አሳ በተጣሉት መረቦች አማካኝነት ይባክናል።
ኤል አሊ እንደሚገምተው ድርጅቱ ከ30-40 የተጣሉ መረቦችን ከባህር ውስጥ በየዓመቱ ይሰበስባል። ኦሲያኒየም የተባለው ድርጅታቸውም የገንዘብ እገዛ የሚያገኝ ከሆነ አካባቢውን የመጠበቅ ሥራውን ይቀጥላል። ክብራትና ክብራን፣ ለዛሬ አፍሪካ ነክ ርዕሶች የያዝናቸው እነዚህ ነበሩ። ሳምንት ሌሎች ጉዳዮችን ይዘን እንመለሳለን። ለአሜሪካ ድምፅ እንግዲህ ወልዴ ከአሌክዛንድሪያ ቨርጂኒያ።
አድማጮች፣ አሁን የሰኞ ምሽት ስፖርት ማጠናቀቂያ ዝግጅታችን ነው። ኬኔዲ አባተ እንደሚከተለው ይዞታል።
አትሌት ጎይቶም ገብረስላሴ የዓለም አትሌቲክስ ሻምፒዮንሺፕን ክብረ ወሰን በመስበር ለኢትዮጵያ 3ኛውን የወርቅ ሜዳሊያ አስገኝታለች። በዩናይትድ ስቴትስ ዩጂን ኦሪገን ላይ እየተካሄደ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች ማራቶን 3ኛ የወርቅ ሜዳሊያዋን አሸንፋለች። ውድድሩን የሻምፒዮንሺፑ ክብረ ወሰን በሆነ 2 ሰዓት ከ18 ደቂቃ ከ11 ሰከንድ በማጠናቀቅ ነው አትሌት ጎይቶም ለሀገሯ የወርቅ ሜዳሊያውን ያሸነፈችው። በኢትዮጵያውያንና በኬንያውያን አትሌቶች መካከል ብርቱ ፉክክር በተካሄደበት በዚህ ውድድር ጎይቶም ገብረስላሴና ኬንያዊቷ ጄፕቱም ኮሪር የመጨረሻውን በርካታ ኪሎ ሜትሮች ብቻቸውን ተፋልመዋል። ሆኖም የቶኪዮ ማራቶን የነሐስ ሜዳሊያ ባለቤቷ ጎይቶም ውድድሩ ሊጠናቀቅ 2 ኪሎ ሜትሮች ሲቀሩት ፍጥነቷን ጨምራ ወደፊት በመውጣት በድል አጠናቃለች። በ9 ሰከንድ ዘግይታ የገባችው ኮሪር በሁለተኝነት የብር ሜዳሊያውን ስታሸንፍ፣ ትውልደ ኬንያዊቷ የእስራኤል አትሌት ቼምታይ ሳልፒተር 3ኛ ሆና አጠናቃለች። የዛሬውን ውጤት ተከትሎ እስካሁን 3 ሁለት የወርቅና አንድ የብር ሜዳሊያ በድምሩ አራት ሜዳሊያዎችን በማግኘት ኢትዮጵያ ከዩናይትድ ስቴትስ በመቀጠል ሁለተኛ ደረጃ ላይ ትገኛለች። ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ቅዳሜ ዕለት በተካሄደው በሴቶች 10,000 ሜትር ውድድር ያሸነፈች ሲሆን አትሌት ለተሰንበት ግዳይነች የወርቅ ሜዳሊያውን ያስገኘችው። በኢትዮጵያውያን በኬንያውያንና በትውልደ ኢትዮጵያዊቱ ኔዘርላንዳዊት አትሌት ሲፈን ሐሰን መካከል ብርቱ ትንቅንቅ በታየበት በዚህ ውድድር የ5,000 ሜትርና የ10,000 ሜትር ርቀቶች የዓለም ክብረ ወሰን ባለቤቷ ለተሰንበት ኬንያውያን ተፎካካሪዎቿን ቀድማ ነው ድል የተጎናጸፈችው። እሁድ ዕለት በተካሄደው የወንዶች ማራቶን ደግሞ ታምራት ቶላና ሞስነት ገርመው የወርቅና የብር ሜዳሊያ ማሸነፋቸው ይታወሳል። ውድድሩ ሊጠናቀቅ 10 ኪሎ ሜትሮች ገደማ ሲቀሩት ጀምሮ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ የ42 ኪሎ ሜትሩን ርቀት ለመጨረስ 2 ሰዓት ከ5 ደቂቃ ከ36 ሰከንድ የፈጀበት ሲሆን ይህ ጊዜ የዓለም አትሌቲክስ ሻምፒዮና የማራቶን ክብረ ወሰን ሆኗል። በሴቶች የኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ሁለት ጨዋታዎች እየቀሩት የሊጉ ሻምፒዮንነቱን አረጋግጧል። ትናንት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዳማው አበበ ቢቂላ ስታዲየም በተደረጉ የ23ኛ ሳምንት ጨዋታዎች ኢትዮ ኤሌክትሪክ ቦሌ ክፍለ ከተማን 3-1፣ ድሬዳዋ ከተማ መከላከያን 2-1፣ ቅዱስ ጊዮርጊስ አዲስ አበባ ከተማን በተመሳሳይ 2-1፣ ሻምፒዮኑ ኢትዮጵያ ንግድ ባንክ ሐዋሳ ከተማን 4-1 ሲያሸንፉ ጌዲዮ ዲላ ከባህር ዳር ከተማ እንዲሁም አርባ ምንጭ ከአዳማ ከተማ 0-0 በሆነ አቻ ውጤት ተለያይተዋል። ሁለት ጨዋታ እየቀረው ሊጉን በበላይነት ማጠናቀቁን ያረጋገጠው ኢትዮጵያ ንግድ ባንክ ሊጉን በ60 ነጥቦች ሲመራ፣ ኢትዮ ኤሌክትሪክ በ49 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሎዛ በራ ደግሞ በ34 ጎሎች የከፍተኛ ጎል አስቆጣሪነት ደረጃን ትመራለች። መረጃው የኢትዮጵያ እግር ኳስ ፌዴሬሽን ነው። ከፊፋና ከአውሮፓ እግር ኳስ ማህበር የተጣለባትን እገዳ በመቃወም ሩሲያ ለስፖርት ገላጋይ ፍርድ ቤት ያቀረበችው ይግባኝ ውድቅ ተደረገ። የሩሲያ እግር ኳስ ማህበርና አራት የሩሲያ ክለቦች ሩሲያ በዩክሬን ላይ ወረራ ከጀመረች በኋላ በፊፋና በአውሮፓ እግር ኳስ ማህበር የተላለፈውን እገዳ በመቃወም ለስፖርት ግልግል ፍርድ ቤት ካስ ያቀረቡት ይግባኝ ውድቅ ሆኗል። ካስ ባወጣው መግለጫ በሩሲያና በዩክሬን መካከል ያለው ግጭት መባባስ እንዲሁም በዓለም ደረጃ የሚሰራጩት የህዝብና የመንግስት አስተያየቶች ፊፋና ዩኤፋ ምላሽ ሊሰጡባቸው የሚገቡ ያልተጠበቁና ታይተው የማይታወቁ ሁኔታዎችን ፈጥረዋል ብሏል። መግለጫው ሲቀጥል እንደዚህ ያሉ ሁኔታዎች በቀጠሉበት በአሁን ሁኔታ የሩሲያ ቡድኖችና ክለቦች በውድድሮች ውስጥ መሳተፍ እንደሌለባቸው፣ ሁለቱም አካላት በየራሳቸው ህጎችና መመሪያዎች መሰረት የእግድ እርምጃ ወስደዋል ሲል እገዳው አግባብ መሆኑን አረጋግጧል። የሩሲያ ክለቦችና ብሔራዊ ቡድኖች በየካቲት ወር ውስጥ ነበር በፊፋና በአውሮፓ እግር ኳስ ማህበር ከሁሉም ውድድሮች የታገዱት። የካስ ውሳኔን ተከትሎ የሩሲያ እግር ኳስ ማህበር ለስዊዘርላንድ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሊል እንደሚችል አስታውቋል። በመጨረሻም ለቀጣዩ የውድድር ዓመት በመዘጋጀት ላይ የሚገኙ የአውሮፓ ታላላቅ ሊግ ክለቦች በተጫዋቾች ዝውውር ተጠምደዋል። በዝውውር ገበያው ከተጠመዱት መካከል የእንግሊዝ ፕሪምየር ሊግ ክለቦች በቀዳሚነት የሚጠቀሱ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ እስካሁን ካስፈረማቸው ተጫዋቾች መካከል ከቦሩሲያ ዶርትሙንድ ኤርሊንግ ሃላንድ፣ ከሊድስ ዩናይትድ የፈረመው የተከላካይ አማካይ መስመር ተጫዋቹ ካልቪን ፊሊፕስ እንዲሁም ዩሊያን አልቫሬዝ ይጠቀሳሉ። ሳዲዮ ማኔን ለባየር ሙኒክ አሳልፎ የሰጠው ሊቨርፑል ካስፈረማቸው ተጫዋቾች መካከል ደግሞ ዳርዊን ኑኔስ ተጠቃሽ ነው። ሊዛንድሮ ማርቲኔዝ፣ ክሪስቲያን ኤሪክሰን እና ታይሬል ማላሲያ ማንቸስተር ዩናይትድ እስካሁን ያስፈረማቸው ተጫዋቾች ናቸው። አርሰናል ከሲቲ ያስፈረመውን ጋብርኤል ጄሱስን ጨምሮ ፋቢዮ ቬራን፣ ማት ተርነር እና ማርኪኖስን ወደ ክለቡ ያዛወረ ሲሆን ቼልሲ ደግሞ አጥቂውን ራሂም ስተርሊንግን ከሲቲ እና ተከላካዩን ካሊዱ ኩሊባሊን ከናፖሊ ማስፈረሙን አረጋግጧል። ሌሎች የእንግሊዝ ፕሪምየር ሊግ እና የተለያዩ ሀገራት ሊጎች ክለቦችም የሻቷቸውን ተጫዋቾች ለማስፈረም የሚያደርጉትን ጥረት ቀጥለዋል። የአውሮፓ አምስት ታላላቅ ሊጎች የዝውውር መስኮት እንደ ጎርጎሮሳውያኑ መስከረም አንድ ነው የሚዘጋው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም ደናደሩ። ዝግጅቶቻችንን ወደ ዌብሳይታችን ጎራ ብትሉ አሁን በሙሉ ያስደመጥናችሁን የከፋፈልን በዌብሳይታችን amharic.unis.com ላይ እናኖርላችኋለን። ከዚያ መከታተል ትችላላችሁ። በነገው ምሽት መደበኛ ስርጭታችን ተመልሰን እንገናኛለን። ለዛሬ ሰላም፣ በደናደሩ። Thank you.